የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት
በ19ና በ25 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
በሳምንቱ አጋማሽ በአዲስ አበባ ወቤተ መንግስት ቅጥር ግቢ የተካሄደ ስነ ስርዓት ነው።
በጠቅላይ ሚኒስትር አብይ አህመድ ጋባዥነት በስነ ስርዓቱ ከተሳተፉ በመቶዎች ከተቆጠሩት የስነ ጥበብ ባለሙያዎች እንወያያለን። ከሙዚቃ ሰው ጋር ወገያዝን ይመስላል። አድማጮች እንዳላስተሳሰትኩ ተስፋ አድርጋለሁ።
ገና ወጣት ይያለው የሶስተኛ ክፍል ተማሪ ይያለው ነው ሃርሞኒካ መንፋት የለመድኩት። ግን ስካውን አልመርሳቴ ለራሴ ይገርመኛል።
የበረራ ክንፍ ተደርጎልናል። በቃ ብቁ ነን ተብለን የመጣ ነው። ከዛ እንደገና ትንሽ አውሮፕላን ትበራላችሁ እንባል ማጉረምረም ሁሉ ጀምረን ነበረ። ቁልቁል ወርደ እንደገና ተማሪ እንሆናለን ብለን ሁሉ ትንሽ አጉረመረምን። ከዛ ጀመርን። እውነትም እንደጀመረን ብዙ ምስጢር እየተገለጠልን መጣ።
ቀድሞ የኢትዮጵያ አየር ኃይል የጦር ተዋጊ ጄት አብራሪ፣ ዛሬ በተባበሩት መንግስታት ድርጅት የረድኤት ስራ የተሰማሩትን ዳዊት ወንዲፍራው ናቸው።
ከአራት ኪሎዋ ግንፍሌ፣ ክራስኖዳር ሶቪየት ኅብረት የአየር ኃይል ኮሌጅ፣ ደብረ ዘይት የኢትዮጵያ አየር ኃይል፣ ድሬዳዋ፣ ጎዴ፣ አስመራ፣ ውጊያ፣ የከሸፈው የመንግሥት ግልበጣ፣ የስደት ሕይወትና የስደተኞች ደራሽ ሥራ፣ ስለ ሕይወትና ፈተናዎቹ ቆየት ብለው በሚቀርበው ቃለ ምልልሳቸው ትሰሟቸዋላችሁ።
የያኔው የአዲስ አበባ ንግድ ሥራ ትምህርት ቤት መምህር፣ ዛሬ የአዲስ አበባ ዩኒቨርሲቲ መምህር አንማው አንተነህ፣ አስገራሚው ከቀድሞው ጠቅላይ ሚኒስትር መለስ ዜናዊ ጋር የዛሬ 16 ዓመት ገጠመኝ። በአዲስ አበባው መስኮት ንጉሥ ያክሊሉ ብቅ ሲል
የሳምንቱን ምርጥ ምርጥ ዜማዎችና ምርጥ ግጥም አክለን
እናም ሌሎች በርከት ያሉ ቅንብሮችን ይዘን
ከእሁድ ሰኔ 24 2010 ዓ ም የራዲዮ መጽሔት ቅንብሮች ጋር
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደንን
ጤና ይስጥልን። እንደምን አምሽታችኋል? እንደምን ሰነበታችሁ?
ንጉሡ ታምሬ ፕሮግራሙን ሊያቀናብርልን ተሰይሟል።
እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ
አንዱን ዘሎ በሳምንቱ
ከሰዓቱ የዓለም ዜና በኋላ እንመለሳለን።
ክቡራትና ክቡራን አድማጮች ጤና ይስጥልን፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ቢል አንድሬዴ በቴክኒክ መሳሪያዎች ላይ ይገኛል። ኢትዮጵያ አዲስ የጀመረችውን የለውጥ ጉዞ ለማሰናከል ያልታደሰውና የአሮጌው ዘመን ቁማርተኞች ያሏቸው ኃይሎች ደባ እየሰሩ ናቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ዛሬ ባህር ዳር ከተማ ላይ ለተሰበሰበ ሕዝብ ተናግረዋል። ምክትል ጠቅላይ ሚኒስትሩም አቶ ደመቀ መኮንን ከዚህ በኋላ ጸረ ዲሞክራሲ ስርዓት አብቅቷል ብለዋል አደባባዩን ለሞላው የድጋፍ ሰልፈኛ። በሌላ በኩል በአማራ ክልል ዛሬ ብቻ ከባህር ዳር ሌላ በ20 መካከለኛና ትናንሽ ከተሞች ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ በመግለጽና እንዲሁም ሰኔ 16 መስቀል አደባባይ በወጣው ሰው ላይ የተፈጸመውን የቦምብ ጥቃት በማውገዝ ብዙ ሕዝብ ሰልፍ መውጣቱን የክልሉ መንግሥት መግለጹን የመንግሥቱ ሚዲያ ዘግቧል። ከዜናው ቀጥሎ ዝርዝር ዘገባ አለን። በሌላ ዜና ደግሞ ድጋፉን ሊገልጽላቸው ባህር ዳር ላይ ለወጣው ሕዝብ ጠቅላይ ሚኒስትር አብይ አህመድ ምስጋና ማስተላለፋቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። የጠቅላይ ሚኒስትሩን ምስጋና በትዊተር መልእክት ያሰራጩት የጽህፈት ቤታቸው ኃላፊ አቶ ፍጹም አረጋ መሆናቸውም ተገልጿል። በባህር ዳሩ ሰልፍ ላይ የግማሽ ኪሎ ሜትር ርዝመት ያለው የኢትዮጵያ ባንዲራ መያዙንም መገናኛ ብዙሃኑ አመልክተዋል። የዓለምን ክብረ ወሰን ይደፍር ይሆን? ኤርትራ ሀገራዊ አገልግሎት እያለች የምትጠራውን የተራዘመ መርሃ ግብር እንድታቆም የተባበሩት መንግስታት ድርጅት የኤርትራ ጉዳይ ልዩ ዘጋቢ ወይም ራፖርተር ሼላ ኪታሩት አሳሰቡ። ልዩ ሪፖርተሯ ለድርጅቱ ባስገቡት የመጨረሻ ወይም ማጠቃለያ በተባለ ሪፖርታቸው እርሳቸው ኃላፊነቱ ከተሰጣቸው ጊዜ አንስቶ የሰብአዊ መብቶችን አያያዝ አስመልክቶ አንዳችም መሻሻል አለመታየቱን አስታውቀዋል። ጄኔቫ የምትገኘው ሪፖርተራችን ሊሳ ሽላይን ባጠናከረችው ዘገባ መሰረት የመንግስታቱ ድርጅት መርማሪ ኤርትራ ውስጥ ተከታታይነት ያለው የሰብአዊ መብቶች ረገጣ መኖሩን፣ መሰረታዊ ነጻነቶች በብርቱ የተገሰሱ መሆናቸውን፣ ብዙ ጊዜም ሞትን ያካተቱ ወይም የሚያስከትሉ ቅጣቶች በዜጎች ላይ እንደሚፈጸሙ ዘርዝረዋል። ሼላ ኪታሩት በዚሁ ለመንግስታቱ ድርጅት የሰብአዊ መብቶች ምክር ቤት አስገቡት ተብሎ ትናንት በተዘገበው ሪፖርታቸው ላይ የዘፈቀደ ስርዓቶች፣ እስረኞች ከሰዎች ጋር እንዳይገናኙ አድርጎ መያዝ፣ አስገዳጅ ስራ የታከለበት ብሔራዊ ወይም አገራዊ አገልግሎት ያለማቋረጥ እየተካሄዱ ያሉ ጥሰቶች ናቸው ብለዋል። ኤርትራ እነዚያን አድራጎቶችና ሀገራዊ አገልግሎቷን በአስቸኳይ እንድታቆም ጥሪ አሰማለሁ ያሉት ኪታሩት በዘፈቀደ ተይዘው የሚገኙ በተለይ ሕፃናትን፣ ሴቶችን፣ አዛውንትና የህሊና እስረኞችን በአፋጣኝ እንድትፈታ ጠይቃለሁ ብለዋል በሪፖርታቸው ላይ። በሌላ በኩል የልዩ ዘጋቢዋን ሪፖርት አጥፊ፣ ተአማኒነት የሌለውና ወገናዊ ሲሉ በመንግስታቱ ድርጅት የኤርትራ ጉዳይ ፈጻሚ የሆኑት አቶ በረከት ወልደ ዮሐንስ ብርቱ ወቀሳ ማሰማታቸውም ተዘግቧል። እንዲህ አይነቱ ፍትሐዊነት የሌለውና ፍሬቢስ ብለው የጠሩት ሂደትም በአስቸኳይ እንዲቆም ሲሉ ለምክር ቤቱ ጥሪ ማቅረባቸው ተገልጿል። በደቡብ ሱዳን ፕሬዚደንት ሳልቫኪርና በተቀናቃኞቻቸው መካከል ሰሞኑን ተፈርሞ የነበረው ተኩስ የማቆም ስምምነት ተግባራዊ በሆነ በጥቂት ሰዓታት ውስጥ ትናንት መጣሱ ተገልጿል። ማሊ ውስጥ በተሰማሩ የፈረንሳይ ጦር ላይ ዛሬ በተከፈተ ጥቃት ሁለት ወታደሮች መገደላቸውን የሀገሪቱ የመከላከያ ሚኒስቴር አስታወቀ። ሌሎች ከአስር በላይ ወታደሮች መቁሰላቸውም የተገለጸ ሲሆን ከአራት እስከ ስምንት የሚሆኑት የፈረንሳይ ወታደሮች ናቸው ተብሏል። የየመኗን ሆዴይዳ የወደብ ከተማ ከሁቲ አማጽያን ኃይሎች ነጥቆ ለመያዝ የሚደረገው በሳዑዲ አረቢያ የሚመራው ጥቃት ለጊዜው ጋብ እንዲል መደረጉን የተባበሩት አረብ ኤሚሬቶች መንግሥት አስታወቀ። ሁለቱ ተፋላሚ ወገኖች ለሰላም ንግግር የመቀመጥ ፍላጎት ማሳየታቸውን የመንግሥታቱ ድርጅት ልዑክ ማርቲን ግሪፊት ሰሞኑን ጠቁመው ነበር። የዜናው ሰዓት አበቃ። ክቡራትና ክቡራን አድማጮች አሁን ወደ ባህር ዳር ልውሰዳችሁ። ኢትዮጵያ አዲስ የጀመረችውን የለውጥ ጉዞ ለማሰናከል ያልታደሰውና የአሮጌው ዘመን ቁማርተኞች ያሏቸው ኃይሎች ደባ እየሰሩ ናቸው ሲሉ የአማራ ክልል ርዕሰ መስተዳደር አቶ ገዱ አንዳርጋቸው ዛሬ ባህር ዳር ከተማ ላይ ለተሰበሰበ ሕዝብ ተናግረዋል። ምክትል ጠቅላይ ሚኒስትሩም አቶ ደመቀ መኮንን ከዚህ በኋላ ጸረ ዲሞክራሲ ስርዓት አብቅቷል ብለዋል። መለስካቸው አማ እዚያው ሰልፍ ላይ ነው የዋለው።
ማንም ሳይቀሰቅሰውና ሳይጎተጉተው ወደ ግዙፉ ባህር ዳር ስቴዲየም ገና በማለዳው መክተት የጀመረው ህዝብ ከጠዋቱ 3 ሰዓት አካባቢ ስታዲየሙን ሞልቶት ነበረ። የአማራ ብሔራዊ ክልላዊ መንግስት ርዕሰ መስተዳድር አቶ ገዱ አንዳርጋቸው የተለያዩ ታዳሚዎችንና ባለሥልጣናትን በመጥራት ቢሆንም ወጣቱን ክፍል ግን የለውጥ ኃይል የሆናችሁ ጀግና ወጣቶች በማለት ነበረ የጠሩት። የታዳሚው አብዛኛው ክፍል ወጣቱም ምላሹን ሰጥቷቸዋል። ቀጥለውም ኢትዮጵያ ከዓመታት የሰላም እጦት ባለፉት ጥቂት ወራት ውስጥ ወጥታ በአንጻራዊ ሰላም የሰፈነባትና ህዝቦቿ አንድ የሆኑበት ጊዜ ላይ እንደሚገኙ አስታውሰዋል። በእነዚህ ባለፉት ጥቂት ወራት ውስጥ ህዝቡ እና የአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ቡድን አንድ በመሆን ምን እንደተማሩም አስገነዘቡ።
አንድ ስንሆን የማይደፈሩ መስለው ይታዩ የነበሩ ተራሮችን መናድ እንደምንችል ተምረናል። ስንደመር ብረትን ማቅለጥ እንደምንችል አይተናል። ስንፋቀር በሀገራችን የይቅርታና የምሕረት ዝናብ እንደሚዘንብ ተገንዝበናል።
አቶ ገዱ ይህን ሲሉ ግን የለውጡ መንገድ ሁሉ አልጋ ባልጋ ነው ማለታቸው እንዳልነበረም አስታውሰዋል።
ዛሬ ሀገራችን ደስታና ፍቅር ብቻ የሚታይባት ሀገር አይደለችም። የእኛ አንድ መሆን የእግር እሳት የሆነባቸው ያልታደሰውና አሮጌው ዘመን ቁማርተኞች ከእግር እግራችን ስር እየተከታተሉ መንገዳችንን በስጋት ሊያሰናክሉት ሲሞክሩ እየታዩ ነው። ዛ እደግመዋለሁ። ዛሬ ሀገራችን ደስታና ፍቅር ብቻ የሚታይባት ሀገር አይደለችም። የኛ አንድ መሆን የእግር እሳት የሆነባቸው ያልታደሰውና ያሮጀው ሀገራችን ስር እየተከታተሉ መንገዳችንን በስጋት ሊያሰናክሉ ሲሞክሩ እየታዩ ነው። ሰላም የዋለው ሀገር ሰላም እንዳያደር፣ ለሰላም የተዘረጉ እጆች ሳይጨባበጡ እንዲቋረጡ፣ ስራ ውለቴ ብለው የሚደክሙ ሽንፈትን ያልተቀበሉ ደካሞች ከዙሪያችን አልጠፉም።
በዚህ ግዙፍ ትዕይንተ ህዝብ ንግግር የሚያደርገው መድረክ ላይ ወጥቶ የሚናገረው የክብር እንግዳ ወይንም የመድረክ መሪ ወይንም ባለሥልጣን ብቻ አልነበረም። የሚናገረው ህዝቡም ጭምር ነው። በክብር እንግድነት የተገኙትን ምክትል ጠቅላይ ሚኒስትርና የብአዴን ሊቀመንበር አቶ ደመቀ መኮንን በበኩላቸው አቶ ገዱ አንዳርጋቸው የአሮጌው ዘመን ቁማርተኞች ያሏቸው ኃይሎች ምን ቢያደርጉ ኢትዮጵያ ከጀመረችው የዴሞክራሲ ጉዞ ሊገቷት አይችሉም የሚሉ ይመስላል።
ለምንገነባው ስርዓት በዴሞክራሲ ግንባታና በሰብአዊ መብት አያያዝ ያለፉትን ስርዓቶች እየረገምንና እየወቀስ በዚህ ዘመንም አሳፋሪና አሳዛኝ ድርጊቶች ተፈጽመዋል፣ ብዙ ዋጋም አስከፍሏል። ከዚህ በኋላ ጸረ ዴሞክራሲ በቃ ብለናል። እያንዳንዱን ድርጊታችንና ስራችንን በንቃት ተከታተሉ። አካሄዳችንና ሁኔታችንን ከዴሞክራሲ ያፈነገጠና የዜጎችን መብት የሚጋፋ ሆኖ በተገኘበት ጊዜ ሁሉ ልትታገሉንና አደብ ልታስይዙን ይገባል።
ዛሬ በባህር ዳር ስቴዲየም በነበረው ትዕይንተ ህዝብ የተስተዋለው ድርጊትና የተባለው ብዙ ነው። የአማራ ብሔረተኝነት ከኢትዮጵያዊነት ጋር እንዴት እንደሚሰናሰልና እንዴት እንደሚለይም ተነግሯል። በአዲሱ ትውልድ አዲስ ኢትዮጵያዊነት እንዴት እየጀመረ እንደሆነም በድርጊትም በሀቲትም ተገልጿል። ይህን ሰፋ ባለ ዝግጅት ለማቅረብ እሞክራለሁ። በሌላ በኩል ደግሞ በአማራ ክልል ዛሬ ብቻ ከባህር ዳር ሌላ በ14 መካከለኛና ትናንሽ ከተሞች ለአዲሱ ጠቅላይ ሚኒስትር አመራር እንዲሁም ሰኔ 16 በመስቀል አደባባይ ለድጋፍ በወጣው ህዝብ ላይ የተቃጣውን ጥቃት በመቃወም ህዝብ ሰልፍ እንደወጣ የክልሉ መንግስት ኮሚኒኬሽን ኃላፊ አቶ ንጉሱ ጥላሁን ለቪኦኤ ተናግረዋል። በባህር ዳር ግዙፍ ስቴዲየም ዛሬ ለድጋፍ የወጣው ህዝብ ቁጥር ወደ 150 ሺህ እንደሚጠጋም አንዳንዶቹ ገምተዋል።
መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከባህር ዳር።
አመሰግናለሁ መለስካቸው ለዘገባው። በነገራችን ላይ መለስካቸው ይህን ዘገባ ካጠናቀረ በኋላ የመንግስቱ መገናኛ ብዙሃን ባወጡት ዘገባ በ20 መካከለኛና ትናንሽ ከተሞች ተመሳሳይ ሰልፎች መካሄዳቸውን አስታውቀዋል። የተሰብሳቢውን ወይም የሰልፈኛውን ቁጥር አስመልክቶም የሰልፉ አስተባባሪ ለእኛ የሰጡን ሌላ ቁጥር አለ። እሱንም ዘግየት ብዬ አሰማችኋለሁኝ። ይህ በእንዲህ እንዳለ ድጋፉን ሊገልጽላቸው ባህር ዳር ለወጣው ህዝብ ጠቅላይ ሚኒስትር አብይ አህመድ ምስጋና ማስተላለፋቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር መልእክት አሳውቀዋል። የሰልፉን አዘጋጆች አስተባባሪ አቶ ሽባባው የኔ አባትን ባህር ዳር ማምሻውን ደውዬ አነጋግሬያቸው ነበር። ሀሳባቸውን ጠየኳቸው።
እኛ ያሰብነው ያው እንግዲህ አማራ ክልል በጣም የተጎዳ ህዝብ ነው። ዶክተር አብይን የእሳቸውን መመሪያ በመከተል መደመር፣ ፍቅር፣ ነጻነት፣ ዲሞክራሲ የሚለውን የእሳቸውን አመራር ተከትለን በዛ ነው ይህን ሰልፍም ያዘጋጀ ነው። በጣም ደስ ብሎን ጥሩ ቀን ነበር ዛሬ። በጣም የተለየ ቀን፣ ልክ እንደተወለድንበት ቀን ነው ያሰብነው። ኢትዮጵያም ትንሣኤ ነበር ዛሬ እንዳጋጣሚ ሆኖ፣ ልዩ ነበር በጣም እና ደስ ብሎናል። እናንተም እንግዲህ በውጭ የምትኖሩ ወንድሞቻችን፣ ልጆቻችንን ሀገራችሁ የምናፍቃችሁ እንድትመጡ ሀገራችሁንም እንድታዩ ብለን ነው እና ደስ ብሎ እናየዋል ነው። እኛ በእውነቱ ዛሬ
እነማንን ነው ያሳተፋችሁት? እርስዎ በሚመሩት አስተባባሪ ኮሚቴ ውስጥ ማን ማን ነው ያለው?
ወጣቶች ናቸው አብዛኛዎቹ። እኔ ነኝ ሽማግሌ ያለው እንጂ ልጆች ናቸው። እኔን እነሱ ደግሞ እኔን መረጡኝ ሰብሳቢ እንደሆነ። ያው የክብር እንግዳ የጠራ ናቸው ምክትል ጠቅላይ ሚኒስትሩ አቶ ገዱ በቅርቡ የተፈቱት እነ ጁነዲን አሳምነው እነ ኮሎኔል ለመቀን ሁሉ ጠርተን ነበረ። እንግዲህ ያው አሁን በቅርቡ የተፈቱት ሰዎችን ለክብር እንግዳ ጠርተናል እና በጣም ደስ የሚል ሰልፍ ነበረ። በአጋጣሚ
ስንት ሰው ወጣላችሁ ለመሆኑ?
አረ ብዙ ነው እንግዲህ ያው ስታዲየም ነው ወደ ሚሊዮን ይጠጋሉ ለነ ምክንያቱም ስታዲየም አይችልም ሜዳ ሁሉ ከተማው ሰው ነው። እስካሁንም አካባቢው በሙሉ 152 ኪሎ ሜትር ድረስ መጥቶ እዚሁ ነው ያለው። አሁንም ገና እንዳለ ነው ከተማው ሰው እንዳለ ነው ያለው። ልዩ ነበረ።
የባህር ዳር ከተማ ሰው ብቻ አልነበረም ማለት ነው ሰልፉ ላይ?
አይደለም አካባቢው በሙሉ ወረዳዎች መጡ። ከ150 ኪሎ ሜትር ድረስ ያለ በሙሉ መጥቷል እና ብዙ ነው ሰው።
እርስዎ እንግዲህ በዛ አካባቢ አንጋፋ ሰው ነዎት አቶ ሽባባው፣ በቢዝነሱም በሀገር ሽማግሌነትም በልጆችዎም በብዙ ይታወቃሉ፣ በብዙ ይከበራሉ፣ ብዙ ስርዓቶችን አልፈዋል አይተዋል እርስዎ። ለመሆኑ አሁን ያለውን የህዝቡን ፍላጎት እንዴት ነው የሚገመግሙት? ይሄ ተነሳሽነት ይሄ ፍላጎት በውስጡ ብዙ በሚቀጥለው ዘመን በሚቀጥለው ጉዞ ውስጥ ብዙ ፈተና ያለበት ብዙ ነገር የሚጠበቅ እንደሆነ ይገነዘባል ሰው ብሎ ያስባሉ?
ያውቃል በመጠኑም ቢሆን ያው ይገነዘባል። እንግዲህ ሰው እንግዲህ እንዳጋጣሚ ሆነው ኢትዮጵያ የመሪ ድል አጋጥሟት አያውቅም። ደርግም ያው ሶሻሊዝም ብሎ ያው ሁሉ ጥፋት መጣ። በኃይለ ሥላሴም የነበረው ዝም ብሎ ያው የመኖር እንጂ ዲሞክራሲ አልነበረም። እነ ጄኔራል መንግስቱ ያው ሁሉ ሰው ደም ፈሷል ብዙ ጊዜ በየጊዜው እና እንግዲህ የአርባ የአምሳ አመት ጸሎት እግዚአብሔር ሰምቶ የህዝቡ ልቅሶ ይህን ሰውዬ በጊዜው ሲደርስ እንደ ሙሴ አገር እንዲመራ ያመጣው ነው ብለን ነው እኛ የምናስበው። እና ሰውየው እንግዲህ የሚናገረው በሄደበት ሁሉ ሰላም ነው። ህዝቡ ደግሞ ከፍቅሩ የተነሳ በእውነቱ እንጃ እኔ ያን በቀን በቀን እንኳ የት እንደይከታተ የት እንዳለ የት እንዳደረ ሁሉና ልዩ ነው። እንዲህ አይነት መሪም አግኝተን አናውቅም። እንደ ድል ሆኖ ገዳዮች ናቸው አብዛኛዎቹ፣ ያው በቴሌቪዥን መስኮት ከምናየው በቀር እንጂ እንዲህ አይነት ሰው ተፈጥሮም ታይቶም አይታወቅም። እና ያው በጣም ደስ ብሎ እናያለ ነው።
ጠቅላይ ሚኒስትሩ የምህረት ጥሪ፣ የይቅርታ፣ የፍቅር ጥሪ ነው እያደረጉ ያሉት። እንደዚህ አይነቱን ጥሪ እያደረጉ ደግሞ ያሉት በህብረተሰብ ክፍሎች በተለያዩ ህዝቦች መካከል የሚኖሩ ግንኙነቶችንም ጭምር አስመልክቶ ነው። ይህንን የጠቅላይ ሚኒስትሩን ጥሪ እንዴት ነው የሚገነዘበው ሰው? እርሶ በቅርብ የልቡን ትርታ የሚያውቁ ከሆነ እንደ ሀገር ሽማግሌም እንደ ነዋሪም
እንግዲህ እንግዲህ እነዚህ ላይ እንግዲህ የተጎዱ ሰዎች ሊኖሩ ይችላሉ። እንግዲህ ሀገሪቷ እንደፈለጉ የሚዘርፉ ክፍሎች አሉ። ያ ጥቅም የጎደለበት እንግዲህ በየቦታው እየተወራጩ ነው። አንዳንድ ነገር አማራ ላይ ነው ትኩረቱ፣ በቢሻንጉልም ሂደው ከኦሮሞ ከምንም እዚህም እርስ በርስ ለማጋጨት ብዙ ሙከራ ይደረጋል፣ ግን ይከሽፋል። እንግዲህ ኢትዮጵያ ሕዝብ መስዋዕትነት የፈለገው ያህል ይከፍላል እንጂ ተመልሶ ግን ወደ ነበረበት እንደማይመለስ በእውነቱ ላረጋግጥ እወዳለሁ። ምክንያቱም መሮታል። ረጅም ዓመት ነው ነጻነት የናፈቀው የሕዝብ። ከዚህ በኋላ ለመመለስ በምንም ታምር ኑክሌርም ቢመጣ ያልቃል እንጂ አይመለስም ብዬ ነው የማስበው።
አቶ ሽባባው የኔ አባት በጣም አመሰግናለሁኝ ለጊዜውና ለሰጡኝ ማብራሪያ።
እሺ፣ እግዚአብሔር ይስጥልን። እኔ ወንድ
በሰልፉ ላይ ከተሳተፉ መካከል የመንግስት ሰራተኛ ነኝ ያለኝን ወጣት ታየ መላኩን አነጋግሬያለሁ።
እኔ እንደ ማንኛውም አማራ ዜጋ ሰልፉን ያው በቅርቡ የሀገራችን ጠቅላይ ሚኒስትር የሆኑት ክቡር ዶክተር አብይ አህመድ እና አጋሮቻቸው አሁን መንግስት በጥልቅ ተሃድሶ ጎዳና ላይ በመሆኑ ይህንን በርካታ መልካም ነገሮችን እያስመዘገቡ በመሆኑ እንደ ማንኛውም አማራ ህዝብ ለድጋፍ ሰልፍ እና ከጎናቸው መሰለፋችንን ለመግለጽ ነው በባህር ዳር ከተማ የድጋፍ እና የምስጋና ሰልፍ የተገኘው።
አቶ መላኩ ዛሬ የተናገሩት ተናጋሪዎች የክልሉ ፕሬዚደንት አቶ ገዱ አንዳርጋቸው፣ እንደዚሁም ምክትል ጠቅላይ ሚኒስትሩ አቶ ደመቀ መኮንን በተለይ በወጣቶች ላይ እያተኮሩ ነው የተናገሩት። እንደውም ጀግኖች ወጣቶች እያሉ ነው ሲናገሩ የነበረውና እንዴት ነው የአማራ ክልል የባህር ዳርና የአካባቢዋ ወጣቶች አሁን ያለውን ለውጥ የምትገነዘቡት?
መሪዎቻችን በዋናነት ያው በእውነትም ስንወስደው ወጣቱን ያሳተፈ የልማት እንቅስቃሴ ወጣቱን ያሳተፈ ማንኛውም ትግል የተሻለ ውጤታማ እንደሆነ በየትኛውም ዓለም የሚስተዋል ነገር ነው እና ከዚህ አንጻር ወጣቱ በትክክልም አማራነቱን በተለይ ዲሞክራሲያዊ ብሔርተኝነትን መሰረት አድርጎ የአማራነት መብታችን መረጋገጥ አለበት፣ ፍትህ እኩል ለሁሉም የኢትዮጵያ ዜጎች መሆን መቻል አለበት፣ ወጣቱ የኢኮኖሚ ተጠቃሚ መሆን መቻል አለበት፣ በተለይ በተለያየ ጊዜ በዜጎቻችን ይደረጉ የነበሩ የጸረ ዲሞክራሲ ድርጅቶች መቆም አለባቸው። ስለሆነም አማራ ክልል ለኢትዮጵያ የበኩሉን ድርሻ አድርጓል፣ ልክ እንደ ሌሎች ክልሎች። በተሻለ ሁኔታም ደግሞ የአማራ ክልል ጨዋና ኩሩ ህዝብን ወዳድ የሆነ ህዝብ ስለሆነ እንደ ማንኛውም ዜጋ የበኩላችንን መብታችን ተከብሮ ሀገራችን የምታስመዘግበው የማንኛውም የልማትና የኢኮኖሚ ተጠቃሚነት እንደ ዜጎች አሁን የተጀመረው ጥሩ ነገር ቢኖርም ይበልጥ ደግሞ ከዚህ በላይ መጠቀምና መበልጸግ መቻል አለብን የሚል አስተሳሰብ ነው። በዚህ ሂደት እንደገለጹት ቅድም ሁለቱም የክልላችን የብአዴን አመራሮች ናቸው።
አንዱ የተመላለሱት
ከወትሮ በተለየ ሁኔታ ወጣቱን ይዘን አብረን ተባብረን ድህነትና ኋላ ቀርነትን ማስወገድ አለብን፣ በተባበረ ክንድ ከወትሮ በተሻለ ሁኔታ ህዝባችንና በተለይ ደግሞ ወጣቱ የኢኮኖሚ ተጠቃሚ ማድረግ አለብን ያለ እናንተ የምንጓዘው ጉዞ ፈራይ ቀድም በሚል መንፈስ ነው እየገለጹ የነበርና በእለቱ የነበረው ታዳሚ ወጣትም በደስታና እነሱ የገለጹትን ቃላት በሙሉ በሞራልና በባለቤትነት በመቀበል ነው የነበረ የዛሬ ፕሮግራም።
መቼም እነዚህ መሪዎች በተለይ በወጣት ላይ አተኩረው እንደዚህ ደጋግመው ሲናገሩ እናንተ ናችሁ የተረከባችሁት አገሪቱን፣ እናንተ ናችሁ የዚህ የለውጥ ኃይል የሆናችሁ፣ እናንተ ናችሁ ወደፊት ብዙም ነገር የሚጠበቅባችሁ የሚል መልእክትም ነው አብረው እያስተላለፉ ያሉት። በነገራችን ላይ ዛሬ የተናገሩት ሳይሆን ከጠቅላይ ሚኒስትር አብይ አህመድ ጀምሮ ነው ይሄ መልእክት እየተላለፈ ያለው። ለመሆኑ ሀገሪቱ ያለችበትን ፈታኝ ሁኔታ ወጣቱ ምን ይገነዘባል? አሁን ያለው መነሳሳት፣ መነቃቃት፣ ይሄ የደስታ ስሜትና ብዙ የመፈለግ ስሜት ወደ መዳከም አይሄድም? ወይም ደግሞ እነዛ ፈተናዎችን ሀገሪቱ በምትጋፈጥበት ጊዜ ምናልባት ተስፋ ወደ መቁረጥ አይሄድም የሚል ሀሳብ አለህ? ምንድን ነው የወጣቱ ተነሳሽነት? እዛው መሀሉ ስላለህ ምንድን ነው የምትገነዘበው?
ኦኬ፣ በሁለት መልኩ ነው እኔ የማየው። እኔም እንደ ወጣት ስላለሁ አንደኛው ምክንያታዊ ወጣት ከሆነ በምክንያታዊነት አምነን የምንንቀሳቀስ ወጣቶች ትላንትም ጥቂት የአማራ ክልል ህዝቦችና የሌሎችም ብሔር ብሔረሰቦች ወጣቶች ትግሉን ለኩሰውታል። ስለዚህ በዚህ ባለበት ሂደት ደግሞ መንግስት ራሱን በደንብ አይቶ እውነትም ሳይታዩ ነገር ግን በርካታ ችግሮች እንደነበሩ መንግስትም ይፋ አውጇል። ስለዚህ ወጣቱም በአሁን ትግሉ በምክንያታዊነት ከወሰር ነው የተቀጣጠለው የለውጥ ጉዞ ወጣቱ በቅብብሎች ማስቀጠል ከቻለ የተጀመረው የልማትና የግስጋሴ ጉዞ ዳር የሚደርስበት ሁኔታ አለ። በምክንያታዊነት ከሆነ በስሜታዊነት ከሆነ ደግሞ በስሜት የሚሄደው ጉዞ የአጭር ጊዜ ነው የሚሆነው። ምክንያቱም አንድ አስተሳሰብ መጥቶ ሲቀለብሰን የምንቀለበስ ከሆነ ሌላውም አስተሳሰብ መጥቶ ሲቀለብሰን የምንቀለበስ ከሆነ እሱ ስሜታዊነት ከመሆኑ አንጻር ዳር መድረስ የምንችልበትን ሁኔታ ልናጣ እንችላለን። በጥቅል ግን ስመለከተው እኔም እንዳንድ ወጣት ስለሆንኩኝ የተረዳሁትኝ አብዛኛው ከእምነት የመጣና በምክንያታዊነት የተወሰደ ነው። ምክንያቱም አብዛኞች ወጣቶች የሚያነሳቸው ነገሮች ፍትሐዊ ተጠቃሚነት መረጋገጥ አለበት፣ የአማራ ክልል ለሌሎች ህዝቦች እኩል መታየት አለበት። በዚህ ሂደት ደግሞ በከፍተኛ ሁኔታ የመጣውን የለውጥ እንቅስቃሴ የማስቀጠል ያለማስቀጠልም ይህንን ከባድ ኃይል መንግስት አቅሜ ነው ብሎ ይህን ኃይል ይዞ እስካስከተለው የተሻለ ለውጥ ይመጣል። ይህንን ኃይል ደግሞ በይሉ እንዳ አይቶ የሚተወው ከሆነ ደግሞ ሊከስም ይችላል። ስለዚህ በሁለት ጎራ ነው የማየው። አንደኛው በመንግስት በኩል ይህን መልካም አጋጣሚ ተጠቅሞ ለልማት መዋልና ለዲሞክራሲ ግስጋሴ ማስቀጠል መቻል አለባቸው አመራሮች። ወጣቱን በምክንያታዊነት እየታገለ ከክልሉ መንግስት ጋራ አብሮ በመንቀሳቀስ አማራነቱን አልፎም ኢትዮጵያዊነቱን እያረጋገጠ የሀገራችን የከፍታ ዘመን ማረጋገጥ አለበት የሚል የግል አስተያየት አለኝ።
ክቡራትና ክቡራን አድማጮች፣ በሰልፉ ላይ ከተሳተፉ መካከል ሰልፈኛ ሶሊያና ሰውነትን አግኝቼ ነበረ። የአዲስ አበባ ዩኒቨርሲቲውን መምህር የፍልስፍናና የፖለቲካ ሳይንስ ምሁር ዶክተር ዳኛቸው አሰፋንም ደሴ ላይ በስልክ ይዤ አነጋግሬያቸዋለሁ። ስለ ሰሞኑ፣ ስለ ዛሬውም ሰልፎች፣ ስለ ለውጡ ማመጣጥና አያያዝ ትንታኔ ሰጥተውኛል። ለአሁን ለዘገባው የተያዘው ጊዜ በመጠናቀቁ በነገው ምሽት እነርሱንና ሌሎችም አካተን ይዘንላችሁ እንቀርባለን። አበባየሁ ገበያው በዌብና ማኅበራዊ መገናኛዎቻችን ላይ ከስር ከስር የተለያዩ ዘገባዎችን እያወጣች ነው። በዌብሳይትና በፌስቡክም መከታተል ትችላላችሁ። ክቡራትና ክቡራን፣ እስከ ምሽቱ አራት ሰዓት አብራችሁን ቆዩ። ወደ አዲሱና ወደ አሉላ ልምራችሁ።
ዕለተ እሁድ ሰኔ 24 2010 ዓመተ ምህረት
የራዲዮ መጽሔት ነው ሰዓቱ።
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ነን።
በሳምንቷ ምርጥ ግጥም አህዱን እንበል።
ሐሳቤ ልመና አይሰማ እባክህ አይገባው ያሽከረክረኛል በረባ ባረባው በደርባባ ምሽት ከቤት ተቀምጬ ጣሪያና ኮርኒሱን ሁሉንም አምልጬ ስከንፋ መሻለሁ በሐሳብ ታስሬ ከማላውቀው ሀገር ከማላውቀው መንደር ከማላውቀው ስፍራ ከማላውቀው ዘመን ራሴን ወርውሬ
ሐሳቤ የወንዝ ዳር ህልሞች ከተሰኘው የዶክተር አዳም ቱሉ መጽሐፍ ባገኘናት የሳምንቷ ምርጥ ግጥም ፕሮግራማችን ጀምረናል። ገጣሚውን ዶክተር አዳምን እናመሰግናለን።
አሁን የሳምንቷን ቀዳሚ ስልት እናስከትል።
ዛሬ ታዲያ ለለውጥ በአድማጮች ማስታወሻና መጣጥፍ ነው የምንጀምረው።
ከሁለት ዓለም ስለ ሁለት ዓለም የተጻፉት የፊደል ቀለማት በምናብ ከስፍራዎቹ የሚያዳርሱ የሚወስዱ ናቸው።
አሁን አንድም ከምናስበው
ሁለትም ከምንኖርበት
የሐሳባችንን እናስቀድም።
አሳዛኝም ተስፋ ለማድረግም በቂ ምክንያት ያዘለ ሰሞንኛ ጉዳይ ነው።
ለነገሩ ሰሞኑ ማንነስ በስሜት አልናጠ
ለሁሉም
ፊቴ በእንባ እየታጠበ ልቤ በአፌ ፍንቅል ብላ የወጣች እየመሰለኝ ነበር ንግግሩን በቀጥታ ስርጭት የሰማሁት።
ተናግሮ ሲጨርስ ተመልሶ እስኪቀመጥ ድረስ ያለችው ርቀት አሳቃኝ። ምን ነው አጅበው ቦታው ቢያስቀምጡት ስል አሰብኩ። አንዳች ስስት በተጫነው ስሜት አድማጫችን ሰብለ ደምሴ በማስታወሻዋ ወደዚያች የተለየችና ዛሬ ታሪካዊ ልትሰኝ በቃችለት እንግዳ ቅጽበት ትወስድናለች በትረካዋ።
መድረክ መሪው መድረኩን ተረክቦ ንግግሩን ሲጀምር ከልብ ያልሰማሁትም የማሰላስለው ሰው የሆነ መሪ ማግኘት እንዴት ደስ እንደሚል ብቻ ነበር።
ድንገት ታዲያ ጫ የሚል ድምጽ ተሰማ። እጅ ተንቀጠቀጠ። ጮኩ።
መጡት እል እንደነበረ ትዝ ይለኛል። አንኳን ከንባ ጋር ነው የማስታውሰው። ዜና አንባቢው ተመልሶ መጥቶ በቦምብ ፍንዳታ የተጎዱ ጥቂት ሰዎች መኖራቸውን ሲናገር መሬት ላይ ተጣጥፌ ቁጭ አልኩ። ከንባዬ ጋብ ያልኩት ንግግር እንደሚያደርግ ስሰማ ነው። አይቼ እስከማመን ድረስ ግን ልቤ ተናጠችብኝ። ፊቱ ላይ ያየሁት ሐዘን ግን መፈጠሬን አስጠላኝ።
በዘመኔ ስነሳ ደህና አድሮ ይሆን ብዬ የምጨነቅለት፣ ለጸሎት ስቆም አምላኬን ከአንጀቴ የምማጸንለት፣
ሲናገር ጸጥ ብዬ የምሰማው መሪ ይኖረኛል ብዬ አስቤም አላውቅ ነበር።
ስላለፈው ፖለቲካ አንቶ ፈንቶ ስለ መጻዊው አይታመኔነት ጉዳይም አልነበረ።
ላለፉት ሁለት ወራት ግን የኔ ብዬ ከልቤ የምጠራው መሪ ያለኝ ሰው ነኝ ደስ ሲል ብላናለች ሰብለ።
በቀዳሚው አገርን ያሰባሰበና በተመሳሳይም አገር የናጠ ሥነ ሥርዓት በጊዜው ያደረባትን ስሜትና ተስፋ በምጥን ቃላት ነገር ግን በስዕላዊ አገላለጽ ስትተርክ
ሰብለን እናመሰግናለን።
ሁለተኛውም እንዲሁ በስላዊ አገላለጽ የቀለሙ ድምጾች ናቸው።
ልዩነቱ
ይሄኛው ወዲህ ወደ ዩናይትድ ስቴትስ የሚመልሰን መሆኑ ነው።
ይልማ አዳሙ ከምዕራብ ዩናይትድ ስቴትስ ሎስ አንጀለስ ከተማ ያደረሱን በ2005 ዓ ም የታተመና ለፑልትዘር ሽልማት የበቃ መጽሐፍ
የባላንጣዎች ቡድን ቲም ኦፍ ራይቫልስ ዘ ፖለቲካል ጂኒየስ ኦፍ አብርሃም ሊንከን
ቆየት ተብሎ ይቀርባል።
አዲሱ የሁለት ዓለም ሰዎችንና ሁለት ታሪኮችን ያመጣን ነው። ሁለተኛው ታሪክ ሰፋ ያለ ጊዜ የሚወስዳል፣ የተለየ ትኩረትም ይጠይቃልና በዛው ስሜት ኋላ ላይ እንድናመጣው መርጠናል። የቀደመው ላይ ግን በተለየ ስሜት የዋጠኝ ነገር ምናልባት አንተም ጋር የሚጋባ ይመስለኛል።
በጣም እንጂ
ያለፈው ሳምንት ቅዳሜ ክስተት አደጋው የከፋውና የሚያሳስበው ነውን ያህል አይነተኛ የሚባል ለውጥ የሕዝብ እንቅስቃሴ የታየበት እንደመሆኑ ታሪካዊነቱ በቦታው ተገኝቼ በዘገብኩ አላማረህም?
በጣም ሰው ይሰጠው አስተያየት ስናነብም የእኔ ብዬ የምጠራው መሪ የሚለው አሁን በጣም ትርጉም ይሰጠሃል። በፍንዳታው ቆስለው ሆስፒታል የገቡ ሰዎችን ሲጎበኝ ጠቅላይ ሚኒስትሩ፣ ከዛ ቀጥል ደግሞ ፕሬዚዳንቱ የጎበኙት በተለይ አንድ ልጅ አይዞ ሲሉት ምንም አይደለም ለአብይ ከዚህም በላይ ባረግ ግን የአብይን ነገር አደራ። እንዲህ አይነት ስሜት ውስጥ ነው ህዝቡ የገባውና ቃላት ያጥርሃል በእውነቱ።
እንግዲህ ከአዲስ አበባ መዘገብ መቻል ወደ ኢትዮጵያ ተጉዞ ተዘዋውሮም በተጨባጭ ባይን ያዩትን ጨምሮ የአገሩን ህይወት በአገሩ ተገኝቶ ለሚሰራ ነገር እድል ማግኘት አሁን ምናልባትም የሩቅ እድል ብቻ አይመስልም።
አሁን ግን የእጄ ልዘግብ ነው።
እኔ እኮ ገና ሐሳቡን ራሱን ለማመድ እየሞከርኩ ነበረ። ለሁሉም ግን ተስፋ አደርጋለሁ በቦታዎቹና በጊዜው ተገኝተን የምንዘግብባቸው አጋጣሚዎች ይኖራሉ
ብዬ ተስፋ አደርጋለሁ።
አሁን ወደ ቀዳሚው ቅንብራችን ሂድ።
የቀድሞው የኢትዮጵያ አየር ኃይል የጦር ተዋጊ ጄት አብራሪ
ዛሬ በተባበሩት መንግስታት ድርጅት የደህንነት አገልግሎት የመስክ አስተባባሪ መኮንን ናቸው።
ዳዊት ወንዲፍራው ከተወለዱና ካደጉባት የአራት ኪሎዋ ግንፍሌ የአየር በረራ ሃሁስ ከቀሰሙባት ክራስ ኖዳር ሶቪየት ኅብረት የአየር ኃይል ኮሌጅ፣
የደብረ ዘይቱ የኢትዮጵያ አየር ኃይል ካምፕ፣ ድሬዳዋ፣ ጎዴ፣ አስመራ፣ ሌሎች የጦር አውድማዎች፣
የከሸፈው የመንግሥት ግልበጣ፣ የስደት ሕይወትና ለስደተኞች ደራሽ ሥራ ሊቢያ፣ ሶሪያ፣ ቱርክና ሌሎችም የዓለም አካባቢዎች፣
ያልታለመው የሕይወት መንገድ በተሰኘው መጽሐፋቸው ታሪኩም እንደ ሙዚቃ በሐሳብ መንገድ ይዞን ጭልጥ ይላል። ከሙዚቃ ሰው ጋር ወጌ ያዝን ይመስላል። አድማጮችን እንዳላሳሳትኩ ተስፋ አድርጋለሁ። ታዲያ አሁን የተጫወቱትን አልሞሪካ ብቻ ሳይሆን የትንፋሽ መሳሪያ ትራምፔትም ሞክረው ነበር። የሙዚቃ ፍቅሮ ወደኋላ ብዙ እድሜ እንደሚሄድ ይናገራል መጽሐፎ።
ትክክል ነው ልጅ አሉላ። እኔ ገና ወጣት እያለሁ የሶስተኛ ክፍል ተማሪ እያለሁ ነው አርሞኒካ መንፋት የለመድኩት። ግን እስካሁን አለመርሳቴ ለራሴ ይገርመኛል። ረጅም ዓመታት ተጫውቻለሁ።
እርስዎም ከብዙ ዘመናት በኋላም እንዲህ አሁን እንደሚጫወቱልን አልሞሪካ መጫወት ያለመርሳቶን በደንብ ሊፈትሹበት፣ እኔም ደግሞ ለቃለ ምልልሳችን መነሻ ወደሆነው ዋና ጉዳይ ወደ መጽሐፎ ወጎች ከመዝለቃችን አስቀድሞ እንዲህ ዘና ባለ መንፈስ ወደ ጉዳያችን እንድንገባ ሌላ አንድ ዜማ ቢመርቁልን ምን ይመስሎታል?
እሺ ልጅ አሉላ፣ ይሄ እንግዲህ አሁን የምጫወትልህ አርሞኒካ የለመድኩበት የብዙነሽ በቀል ሙዚቃ ነው። እስኪ ልሞክረው ካልተሳሳትኩ።
አመሰግናለሁ አቶ ዳዊት። ይሄ ነገር ጉዳያችንን ሊያስተን ምንም አልቀረው። ከትንፋሽ የሙዚቃ መሳሪያዎች ሌላ ሙዚቃ መሳሪያም እንደሚጫወቱ፣ ትራምፔት እንደሞካከሩ፣ በከፍተኛ 11 የኪነት ጓድ ውስጥም ጀምር አድርገው እንደነበረ፣ የእግር ኳስ ታሪክም እንዳለ አውቃለሁ። ወደ ኋላ ላይ እንመለስባቸዋለን። አሁን የመጽሐፉን ገጾች ገለጥ ገለጥ ማድረግ እንጀምር። የአየር ኃይል የሚግ 21 ተዋጊ ጄት አውሮፕላን አብራሪ ነዎት። በረራው ሊጀምር ነው። አቶ ዳዊት ወንድፍራው እንኳን ደህና መጡ።
ልጅ አሉላ እንኳን ደህና ቆየኝ። በጣም አመሰግናለሁ።
ለአድማጮች ያስተዋወቅ ናችሁ ሙዚቀኛ አይደሉም እንግዳዬ፣ የቀድሞ የኢትዮጵያ አየር ኃይል የጦር ተዋጊ ጄት አብራሪ ናቸው። መጽሐፋቸው ያልታለመው የህይወት መንገድ የሚለው የህይወትና ስራቸውን እንዲሁም ፈተናዎቻቸውን የሚመለከተው መጽሐፋቸውን መነሻ በማድረግ እንወያያለን። አቶ ዳዊት ከተወለዱባትና ካደጉባት የአራት ኪሎ ግንፍሌ የአየር በረራ እስከቀሰሙባት ክራስኖዳር ነው የሚባለው የመጀመሪያ የተጓዙበት ግዛት፣
ልክ ነው? በራሽያ ፌዴሬሽን ውስጥ የሚገኝ ክራስኖዳር የሚባል ግዛት ነው።
እዛ ከመሄዶ በፊት ይጀምራል ታሪኩ፣ ብዙ ቦታም ይወስደናል። ዛሬ ያሉበት ህይወት ደግሞ ሌላ ነው። የህይወትም መልከ ብዙ ገጾች ያሳያል። እንግዲህ ቀደም ብዬ እንደጠቀምኩት መጽሐፎ ነውና የውይይታችን መነሻ የአየር ኃይል ታሪክም በመጠኑ የሚቃኝበት ነው። የመጽሐፉን የመጀመሪያ አብዛኛውን ገጾች በአየር ኃይል ውስጥ የነበረውትን ህይወት ይቃኛልና እስኪ ስለ አየር ኃይል ህይወት እናውራ። የአየር ኃይል ህይወት የሚናፍቀው ይመስል?
በጣም ጥሩ ጥሩ ጥያቄ ነው። በእርግጥ የአየር ኃይል ህይወት በጣም ይናፍቅ። እያንዳንዱን የቀድሞን የአየር ኃይል አባል ብጠይቅ እንደ ቤተሰብ ነው። ከመጀመሪያው ከስልጠናው ጀምሮ ተመርቀንም ስራ ላይ ስንውል ማህበራዊ ኑሮ፣ ሁሉ ነገር በቃ ልክ የአንድ የቤተሰብ አባል ነው እና የአየር ኃይል ናፍቆቱ እስካሁን ልቤ ውስጥ አለ። መቼ ሳልወድ በግዴ የወጣው ሰው ስለሆንኩኝ እግዚአብሔር ፈቅዶ ደግሞ እድሜም ከፈቀደ ወደፊት ተመልሼ ደግሞ እዚያው አየር ኃይል ውስጥ ልገባ እችላለሁ እና ወደ አየር ኃይል የገባሁት ያው መጽሐፌ ላይ እንደጠቀስኩት ሁሉ ነገር እኔ ያልታለመ የህይወት መንገድ ነው፣ አልሚው አይደለም። ድንገት 4 ኪሎ ማስታወቂያ አየሁኝ፣ ተመዘገብኩ፣ አለፍኩ። ይህ ጤና ምርመራ ተደረገ፣ ከራሻ መጡ ሐኪሞች፣ የጤና ምርመራ ድጋሚ ተደረገ፣ እሱንም አለፍኩ። እንዳልከው ቅድም ክራስናዳር የሚባል ከተማ ይዘው ነው የመጀመሪያ ጊዜ እንግዲህ ከኢትዮጵያ ስወጣ ማለት ነው። 20 ሆነን ሄድን። እዛ እንደገባን የብርድ ጊዜ ነበረና በጣም ትንሽ ግራ ገባን። በረዶም ለመጀመሪያ ጊዜ ያየ ነው ያኔ ነው እንደዚህ ዱቄት የመሰለ በረዶ።
ለኢትዮጵያውያን አድማጮቻችን የተለመደው ሀገራችን ያለው አይነት በረዶ አይደለም።
አይደለም በጭራሽ። የኛ ሀገር በረዶ እኮ እንደ ድንጋይ የጠነከረ ነው። ያ ብን ብን የሚል ነው። አንደኛ ልብስም ይዘናል፣ ይንም ያስረዳንም ሰው የለም። ደረስን እዛ፣ የቋንቋ ትምህርት ጀመርን። የቋንቋውን ትምህርት ለ6 እስከ 7 ወር በሚሆን ወሰድን። ያን ከወሰድን በኋላ L29 የምትባል አውሮፕላን ስለሷ ታሪክ መባር ጀመረ። እንግዲህ ታሪክ ማለት የአውሮፕላኑ ሞተር፣ የአውሮፕላኑ መጠቀሚያ መሳሪያዎች ንሱን የመሳሰሉ ትምርቱን ወሰደን። 6 ወር ያህል ፈተናውን ጨረስን፣ መብረር ጀመረን። እንከካ ካጠናቀም በኋላ ሌላ ደግሞ ተዋጊውን በረርን። ሆነ ለ3 አመት
የበረራ ህይወት የሚማርክ ይመስለኛል። ቀደም ብለው የገለጹት የተዋጊ ጄት አብራሪ ነዎት። መጀመሪያ የተማሩት ቀደም ከገለጹት L29 በኋላ ተዋጊ ጄት MiG-21 ነው ያበረሩት። ሌሎች አውሮፕላኖችንም አብረዋል። የጦር ውጊያ አውሮፕላኖች ናቸው። እስኪ ስለ ጠባያቸው እናውራ። ህይወቱን የሚመለከተውን ገፋ አድርገን እንሄዳለን።
ይህም ጥሩ ጥያቄ ነው። አውሮፕላኑ አሁን የሚግ-21 አውሮፕላን ከድምፅ በሁለት እጅ የፈጠነ ነው እና እንግዲህ ይህንን መገመት ይችላል አንድ ሰው። ከድምፅ ሁለት እጅ ሲፈጥን ማለት ከድምፅ የበለጠ ነው በጣም። እና ይሄ MiG-21 የሚባለው ተዋጊው አውሮፕላን ቀድመው ካልተገኘህ ያጠፋሃል። በደንብ መሰልጠን አለብ፣ ከሱ መቅደም አለብ። ለምሳሌ ለማረፍ MiG-21 የሚባለው አውሮፕላን መሬት ለመንካት የሚያስፈልገው ፍጥነት 320 ኪሎ ሜትር በሰዓት ነው። መሬት ለመንካት
በዛ ፍጥነት ነው የተምዘገዘገ የሚደርሰው፣
መሬት የሚነካው። ከዛ በኋላ የሚቆመው በፍሬን ብቻ አይደለም፣ ፓራሹቱም የራሱን ይዘረጋል። ፓራሹቱ ጉትቶ ነው የሚያቆመው። እና ምን ያህል ፈጣን እንደሆነ እንትላለን። በተለይ ደም ችሎታ እያደገ ሲሄድ፣ የውጋ ብቃት እየጨመረ ሲሄድ ብዙ ትምህርቶች አሉ። ወደ መሬት ጥልቅ ብለህ ገብተህ እንደ ቀስት እንደገና ተምዘግዝጎ መውጣት አለ። አንዳንዴ ከተራራ ስር ማምለጥ ሁሉ መቻል አለብህ። የሚመታው ኢላማ ከተራራ ስር ከሆነ መምታት አለብህ ኢላማውን። ግን ኢላማውን መተህ በምትወጣበት ሰዓት ተራራ ውስጥ የምትገባ ነው ያህል። ግን ጥሩ ልምድ ካለ ጥሩ ችሎታ ካለህ በደንብ አድርገህ ትወጣለህ፣ ጥሩ ውጤት ታመጣለህ ማለት ነው። እኛ 20 ሆነን ሄደን 4 ብቻ ነው ተመርቀን የመጣ ነው። ይሄ እንግዲህ ትጋት ብቻ አይደለም። አሁን ከወደቁት ጓደኞች መሀል በትምህርታቸው በጣም 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 ከፍተኛ ውጤት ያላቸው ናቸው።
መልክ በያዘ ሁኔታ ወደ መጽሐፉ ገጾች እንግባ። የበረራ የአውሮፕላን የማብረር ፍላጎቱ ወይም ብልጭታው የመጣው የ6 ዓመት ልጅ እያሉ ነው። በዛ እድሜ ከቤተሰብ ጋር የመብረር እድል ገጥሞት ነበረ። ሳያውቁት ያ ጊዜም ከኋለኛው ፍላጎቱ ጋር ከተያያዙ ሁለት ነገሮች እንዳንዱ ይጠቅሱታል መጽሐፉ ላይ። እስኪ ንገሩን ያን አጋጣሚ። አብራሪዎቹ ክፍል የመግባት እድል ሁሉ አግኝተዋል።
በኢትዮጵያ አየር መንገድ ከጂንካ ከተማ ወደ አዲስ አበባ ነበር የምንበረው። ወላጆቼ ጋር ነኝ እና እኔ ደግሞ ያኔ የስድስት ዓመት ልጅ ነኝ እና በቃ ከዛ ከተሳፈሩ ሰዎች መሀል እንግዲህ ትንሽ ምን ላይ መሰለኝ ካፕቴኑ ከፈቱንና ማሞ አሉ። ሄድኩኝ፣ ገባሁኝ። መሬት በጣም ርቃ ነው የምትታየው እና በጣም ያስፈራ ነበር። እነሱ ሁሉ ነገር ፊት ለፊት ስለሚታያቸው የመሳሪያው አይነት ራሱ ብዛቱ፣ እንዳውም የዚህ የጆሮ ማዳመጫውን ጆሮ ላይ ያደረጉልኝና ጫጫታ ነው የሚሰማኝ። ምናልባት ይሄም እንግዲህ እስካሁን አልረሳሁትም። እንግዲህ ይህን ሁኔታ ያኔ በዛ እድሜ የገባሁበት እንትኑ ሁሉ ይታየኛል። የሚታየው ነገር አለ እስካሁን
ስዕሉ
አለ ኢቭን የእንትን ሁሉ ድምፁ ሁሉ አለ የዚህ የሬዲዮ ግንኙነቱ እና ምናልባት አስተዋጽኦ አድርጎ ሊሆን ይችላል ለዚህ አሁን ለደረስኩበት ሁኔታ። ግን እንዳልኩት እኔ ህልሙም አልነበረኝም ፓይለት ሆናለሁ የሚል። ትምህርት ቤት እያለን ያው ማንኛውም ሰው ምን ትሆናለህ ወደፊት ሲባል ግማሹ ፓይለት ይላል፣ ግማሹ ኢንጂነር ይላል፣ ግማሹ እኔ ግን ብዙ ጊዜ የምለው ዶክተር ነበር የምለው። ግን ያው በአጋጣሚ ሁሉ ነገር በቃ አጋጣሚ ነው የሆነው።
አጋጣሚዎች ተገጣጥሞ ብዙ መንገድ የወሰዱት ይመስላል የበረራውን ትምህርትና ስልጠና። ኋላም የህይወት መንገዶቹ መጽሐፎ በርዕሱ እንደሚያሳየው ያልተለመደ የህይወት መንገድ የሚለው በእርግጥም ያልተለመደ መሆኑን ያሳያል። እስኪ ወደዚያ ወደ መጀመሪያ አካባቢ ያሉ አጋጣሚዎች ጋር እንመለስ። መጽሐፎ እንደሚተርከው ማስታወቂያ ተመለከቱ፣ አየር ኃይል ሄዱ፣ የጤና ምርመራዎቹን ቀደም ብለው እንደገለጹልን አለፉ፣ ወደ ሶቪየት ህብረት ተላኩ። የባህልም የቋንቋም አዲስ የሆነ ነገር የበዛበት ነገር ውስጥ ነው የገቡት። እዛ በደረሳቸው ጊዜ የገጠማችሁ ወጣትነት አለ፣ ልጅነት አለ፣ ምን ያህል አስቸጋሪ ነበር?
አድማጮች፣ ውይይቱ አላበቃም። ቀሪውን በሌላ ፕሮግራማችን እንመለስበታለን። የባላንጣዎች ቡድን ይልማ አዳሙ ከምዕራብ ዩናይትድ ስቴትስዋ ሎስ አንጀለስ ከተማ ያደረሱንን በ2005 ዓ.ም የታተመና ለሽልማት የበቃ መጽሐፍ ነው። እርስ በርስ የሚጋጭ ሐሳብ ያዘለ ስለሚመስል የባላንጣዎች ቡድን ብሎ ነገር ግር ሊል ይችላል። ስመጥሯ የታሪክ ተመራማሪ ዶሪስ ጉድዊን ቲም ኦፍ ራይቫልስ በሚል ርዕስ ስለ አብርሃም ሊንከን ያቀለመችው ድንቅ መጽሐፍ ነው። አቶ ይልማ እንደረደራሉ።
ስለ ሊንከን 10,000 የሚደርሱ መጽሐፍትና መጽሔቶች ታትመው ሳለ ዶሪስ ምን ይሁን ብላ ነው ሌላ መጽሐፍ የምትጨምረው ያሉ ሁሉ አፋቸውን በጨዋ ጥበዋል ይሉናል ይልማ። ዶሪስ ታሪክን የምታበጥረው ለእርሷ ብቻ በተቸራ አይነት የተመራማሪነት ስልት ነውና መጽሐፉ በቢሊዮን የሚቆጠሩ አንባቢያንም አፈራ።
ይህን መድበል ያጣጣምሁት ቀርቶኛል ብዬ በማልጠረጥረው ትጋትና የመረዳት ስሜት ነበር። ጥሩ ደራሲ ፈታኝ ሀገራዊ ሁነቶችና ኮከብ ገጸ ባህሪያት እንዲያለ ወግ ያላብሳሉ። የማገናዘብንና አሻግሮ የማየትን ፍላጎት ያነሳሳሉ።
ታዲያ በአሜሪካው የሰቆቃ ታሪክ ዘመን ውስጥ እየተጓዝሁና መሪዎቹና ሕዝቡ እንዴትስ ብለው ፈተናውን እንደተወጡት እየተገረምሁ እዝነ ልቦናዬ ጭልጥ እያለ ወደ ሀገራችን ሁኔታ መንጎዱ ግን አላቆመም ነበር።
በሥልጣን ላይ ያሉትና ለሥልጣን የሚዘጋጁ መሪዎቻችን ይህን መጽሐፍ በጥሞና ቢያነቡ ምን ያህል ትምህርት ባገኙበት ብያለሁ። በጠቅላይ ሚኒስትር አብይና በበጎም በጥርጣሬም ዙሪያቸውን ለተሰለፉ ሁሉ ቀበቶዬን አስሬም ቢሆን መጽሐፉን ገዝቼ ልላክላቸው የሚል ነገርም ዳዳኝ ይልማ ይቀጥላሉ።
መጽሐፉ በመረጃ የራሰ ልብ የሚያንጠለጥሉ የታሪክ ሁነቶች የበዙበት አንጀት የሚበሉና ቅስም የሚሰብሩ ትራጀዲዎች የሚፈራረቁበት የመሪነት፣ የጀግንነት፣ የጭካኔና የምህረት ሰብአዊ ባህሪዎች የሚጠላለፉበት እንደ ልብ ወለድ የሚነበብ መጽሐፍ ነው።
የ750 ገጽ ትረካን በሦስት ገጽ መጣጥፍ ላጠቃል ብል ከእብደት ይቆጠርብኛልና የዛሬው አነሳሴ መጽሐፍ ትችት ላይ አላሰለም። በእርሱ ፈንታ አገራችን ለምትገኝበት የፖለቲካ ቁልፍልፍ ተመክሮ አለው ብዬ ባመንኩበት አንድ ቁም ነገር ላይ ጥቂት ላምባዲና ላበራበት ፈለግ። ባላንጣ ማለት ጠላት አለመሆኑንና ባላንጣዎች በአንድ ቡድን ተሰባስበው ሀገርና ወገንን ሊታደጉ እንደሚችሉ የታሪክ ጭብጥ ልሰጥ አሰቡ።
ከ1855 እስከ 1865 አሜሪካ። ለግንዛቤ ይረዳ ዘንድ ባጭር ትረካ ልጀምር። ዘመኑ በአሜሪካው ሰሜናዊና ደቡባዊ ስቴቶች መካከል የጥቅም የተደማጭነትና የአስተሳሰብ ፉክክር የጎላበት ነበር። ሁለቱን ወገኖች የአንድ ታሪክና የአንድ ትልቅ ራዕይ ማኅበርተኛ አድርገው የሚያስተዳድሩ ድርና ማጎች የምብዛታቸውን ያህል ክልል ተኮር ስሜቶችና የልሂቃን እኔ ይበልጥ ለማስመስከር ሲባል የተፈለሰሙ የፖለቲካ እንዝርቶች የጦዙበትም ዘመን ነበር።
የሰሜኑ ኤሊት በሁለት አብይ ምክንያቶች ባርነት እንዲያከተም ፈለገ። አንደኛው ምክንያት የባሪያዎች ነፃ መውጣት በታሪካዊ የአሜሪካ ሕገ መንግሥት ውስጥ በጉልህ የተቀረጸውን የሰው ልጆች እኩልነት እውን የሚያደርግ ሲሆን፣ ሁለተኛዋና ስውሯ ምክንያት ደግሞ የባርነት መወገድ ሰሜኑ ክፍል ለፋብሪካዎች መስፋፋት የሚያስፈልገውን የሰው ኃይል ስለሚያፈልስለት ነበር።
በአንጻሩ ታዲያ የደቡብ ግዛቶች ያለ ባሪያ ጉልበት እርሻውም ሌላውም የኑሮ ጣጣ አይሳካላቸውምና ሞተን እንገኛለን አሉ። ድሮም ቢሆን ሰሜኖቹን ተመጻዳቂ አድርገው ስለሚያዩአቸውም ነገራቸውን አይወዱላቸውም። የደቡብ ልሂቃን ታዲያ ስውር ፍላጎታቸውን ለማሳካት ሕዝቡን ያነሳሱት ሰሜንተኞች ነጻነትህን ሊገፉህ ነው፣ በባሪያ ለመገልገል እግዜር የሰጠህን ጸጋ ሊያነሱብህ ነው፣ ለመሬትህን ሊነጥቁ ነው የሚል የስጋት ፕሮፓጋንዳ ይነዙ ጀመረ። ስሜታዊነትና የስጋት ድባብ መጨረሻው ክረት ላይ ሲደርሱ በመጠኑ ገፍተውበት የኮንፌዴሬት መንግሥት አወጁ፣ የጦርነት በርም ከፈቱ።
ትረካው ምጥን ቢሆንም ለአንድ መጽሔት የሚበዛ በመሆኑ ስለ ተከፈቱት ብዙ በሮች፣ ስለ ባላንጣዎች ቡድን ምንነት፣ ቁጥሩ እጅግ የበዛ መጽሐፍ ስለ ተጻፈላቸው እና ብዙም ስለ ተባለላቸው፣ የአመራርና የአስተዳደር ጥበባቸውንም ስለ መካንና በአስቸጋሪ ጊዜ በብቃት ስለ መምራት የተወራላቸው ፕሬዚዳንት አብርሃም ሊንከን
ብሎም በመጽሐፉ ስለሚተረከው አቶ ይልማ በትረካቸው ስለሚያጋሩን የራእይ ጥራት፣ የሐሳብ ልዩነት ማለፊያ ጉዳይነት፣ ድልን ስለማጋራት፣ ስህተትን ስለመካፈልና ዘና ማለት አስፈላጊነትና ተፈጥሯዊነት፣ ርኅራሄና ታላቅነት፣ ስሜታዊነት አጥፊ ስለመሆኑ የሊንከንን ታሪክ ዋቢ ባደረገው በዚህ የባላንጣዎች ቡድን መጽሐፍ በውብ ቋንቋ ያደረሱንን በቀጠሮ ልናሳድር ነው።
አንድ ጭብጥ ግን በጣም አስፈላጊና የበልጥ ትኩረት ሳቢ ብቻ ሳይሆን ጻፊው ለግዚያችን ጠቃሚ እንዲሆን ምክንያታዊም ጭምር በመሆኑ እዚህ ጋር ለመጥቀስ እንገደድ።
የባላንጣዎች ቡድን አሁን ሊንከን አሜሪካን የገጠማትን ታላቅ ፈተና በድል መወጣት የምትችለው በእውቀትም በልምድም የነጠሩ ሰዎችን ማሰባሰብ ከቻልኩ ብቻ ነው ብለው በጽኑ ያምኑ ነበር። አስተዳደሩ ሁሉንም ግዛቶች እንደ መስታወት የሚያሳይና ሁሉንም በሐቅ የሚወክል ስጋቶችንና ምኞታቸውን ያገናዘበ እንዲሆንም ይፈልጉ ነበር። ጽሑፉ ይቀጥላል። አድማጮች፣ በመጪው የራዲዮ መጽሔት ወቅት መስኮታችን ጸሐፊያችንን አቶ ይልማ አዳሙን በድጋሚ እናመስግን። አዲሱ ወደ አንተ መንገድ ልንመጣ ነው።
እሺ።
አዲሱ መንገድህን አድማጮች ሳያውቁት አልቀረም። ታዲያ ይህን ውይይታችን የምንቀርጸው እዛ ከመድረስ በፊት ይሁን እንጂ ስለ ኳሱ እናወራለን። እዛ ከደረስክ በኋላም ደግሞ አረፍ እንዳልክ የምትልክልንን
ልክ ነው። የሰዓት ልዩነት በመኖሩ እንኳን እዚህ ዋሽንግተንም ቢሆን የእኛ ፕሮግራም የሚደመጠው እሁድ ከምሽት 3 ሰዓት ነው። እሁድ ከምሽት 3 ሰዓት ማለት ደግሞ እዚህ ገና ነው። ስለዚህ ያኔ ጨዋታው 35ኛው የሰሜን አሜሪካ ኢትዮጵያን ስፖርትና ባህል ፌዴሬሽን ዝግጅት አይጀምርም።
አዲሱ ስለ መንገድ ሳወራ አውሮፕላኑ እያኮበከበ ነው ስል ኳሱም ድምፁም ቢሰማ ስለ የትኛውም ሆኑ አልተነጋገርንም እና 35ኛው በሰሜን አሜሪካ የኢትዮጵያን ባህልና የስፖርት ፌስቲቫል ተቃርቧል። ወደዛ እየገባው ነው እያልክ ነው። የት ነው መሄጃ?
መሄጃ እንግዲህ ዳላስ ቴክሳስ ነው። እንዳልከው ቀደም ብለን ፕሮግራሙ ስለቀረጽን ነገር ነገር የለም። ጥያቄ ከጠየቀህን ግን ልጠየቅ
አይቀርልህም። አዲሱ እንዳልከው ዝግጅቱ ከመጀመሩ በፊት ነው እየቀረጽን ያለ ነው። አንተ መንገድ ላይ ነህ ይሄንን በምናወራበት ሰዓት። ነገር ግን ከደረስክም በኋላ ቢሆን የሰዓት ልዩነት በመኖሩ ስለ ዝግጅቱ ማምሻውን ስለሚቀርቡት ነገሮች ልንነጋገር ባንችልም አንድ ቁልፍ ጉዳይ ግን አለ። የዘንድሮ የኢትዮጵያውያን የስፖርት ፌስቲቫል ምናልባትም በታሪኩ ገጥሞት የማያውቅ የተለየ እድልና ፈተና አጣምሮ ያገኘ ይመስል ነበር። ጠቅላይ ሚኒስትር አብይ አህመድ ወዲህ ወደ ዩናይትድ ስቴትስ ሊመጡ ኢትዮጵያውያንን ሊያገኙ የሚል ሐሳብ መቅረቡንና ያም ሐሳብ ለስኬት አለመብቃቱን እናስታውሳለን። ዘግበህበታል። ምን አዲስ ነገር አለ?
ቀደም ሲል እናንተ መጽሔት ከመጀመራችን በፊት ዜናው ላይ ስለ ዛሬው በዓል ትንሽ ተናግሬያለሁ፣ 35ኛ መሆኑን። የእሳቸውን ግብዣ በተመለከተ ግን ፌዴሬሽኑ አንድ መግለጫ አውጥቷል። መግለጫው ምንድን ነው? የጠቅላይ ሚኒስትር አብይን አመራር በጣም እንደግፋለን። ባለፈው ሰኔ 16 የተሞከረው ጥቃት በጣም አሳዘኖናል። ድርጊቱንም እናወግዛለን። ወደፊት ደግሞ ከእኚሁ መሪ ጋር በቅርብ እንሰራለን የሚል ድጋፍ አይነት ነው። እንግዲህ ድጋፍ ነው። አንዳንድ ሰው መጀመሪያ ታዲያ ተደገፉ ለምን አልጠሯቸውም ወይም አልፈቀዱም? ግን ደግሞ እነሱ ያን ምክንያት ሰጥተዋል። አንድ ያው ዲሞክራሲያዊ በሆነ መንገድ ቦርዱ በድምፅ ብልጫ አላሳለፈውም። ሁለተኛ ዛሬ ዶክተር አብይ እየሰሩ ያሉት ነገርና ያን ፌዴሬሽኑ የተጠየቀበት ጊዜ ትንሽ ይለያል።
ብዙ ነገሮች ተከስተዋል።
አዎ፣ ጉልህ ነገር ሰሩ እና እያደር በየቀኑ ሰውን እያስገረሙ ነው የሚሄዱት እንደምታውቀው። እና ምናልባት ዛሬ ላይ ቢሆን ጥያቄው የቀረበው ፌዴሬሽኑ አቅማማን ብዬ አስባለሁ። የድምፅም ልዩነትም አይኖርም ነበር ላለሁ። ግን ቢሆንም አቅማቸውንም ገምተው ነው ያስቀሩት። በሚቀጥለው ጊዜ እንግዲህ እድሜ ሰጡ ስለደረሰ ሰው መጥተው ያን ያደርጋሉ ብዬ ተስፋ አደርጋለሁ።
አዲሱ የግል ሀሳብ መስጠት በምንጀምርበት ጊዜ እኔ እናንተ የምንነጋገርበት ነገር ያለ ይመስለኛል። ይህን መሰሉ አወዛጋቢ ጉዳይ ላይ ሀሳባችን እንቆጥባለን። ይሁንና አሁን ባልከው በጣም በፍጥነት የሚለዋወጠው የኢትዮጵያ ሁኔታ ምናልባትም የፌዴሬሽኑ አመራር ውስጥም ሆነ ሌሎች በዙሪያ ያሉና ያን ውሳኔ ለመቀበልና ላለመቀበል የደረሱበትን ያሳለፉት ላይ በጣም ብዙ አሻግሮ መገመት ቢቻል እንኳን አሁን የሆነውን መገመት የሚቻል አይመስለኝም።
በጣም አስገራሚ ለውጥ ነው።
ከግምት በላይ የሆነ ነው። የኳሱ ሰሞን ብዙ ነገሮችን ከኳስ ውጭ የሚያሳይ ነው እና በየቀኑ በምትልካቸው መልእክቶች እናገኛለን። በራዲዮ መጽሔት ግን ብዙ ጥያቄ ይቀርብብሃል። እኔ አሌ
ጨዋታ ላይ ካልሆንኩ በስተቀር በትልቅ ሰዓት መደወል ትችላለህ። አድማጮች፣ አሁን ሰዓቱ የንጉሴ አክሊሉ መስኮት
የሚከፈትበት ነው።
ልክ የዛሬ 50 ዓመት ኢትዮጵያ በማራቶን ሶስተኛውን ወርቅ ያገኘችበት የሜክሲኮ ኦሎምፒክ ዴሌጌሽኑ ሉካኑን የመረጡት የቀዳማዊ አጼ ኃይለ ሥላሴ ልጅ መኮንን ነበሩ። ታዳጊው ወጣት ከሜክሲኮ ሉካን ቡድን ጋራ በሶስተኛው አፍሪካ ዋንጫ ለኢትዮጵያ ብሔራዊ እግር ኳስ ቡድን ዋንጫ ያስገኙት ተጫዋቾች እንዲሁም ደግሞ በስድስተኛው አፍሪካ ዋንጫ ተወዳድረው ጥሩ ተጫውተው ጥሩ ተወዳዳሪ ሆነው አሳዛኝ ተሸናፊ የሆኑት የብሔራዊ ቡድን ተጫዋቾች አብረው ተጉዘዋል። ንጉሰ ነገስቱ ይህን ለታቸውን አይተው የሜክሲኮን ኦሎምፒክ እንዲመለከቱ እድል እንዲሰጣቸው አድርገው ነው። በጣሊያን ሮም በባዶ እግሩ እንዲሁም በጃፓን ቶኪዮ ኦፕራሲዮን ባደረገ በ15 ቀኑ ሮጦ ሁለት የወርቅ ሜዳይ በማራቶን ለኢትዮጵያ ያስገኘው አበበ ቢቂላ እንዲሁም ደግሞ ማሞ ወልዴ ሁለቱም በማራቶን ይወዳደራሉ። ማሞ አንድ የወርቅ ለማግኘት አበበ ቢቂላ ደግሞ ሶስተኛውን ሁለቱም ይሮጣሉ። ማራቶን ተጀምሮ አበበ ቢቂላ 17ቱን ኪሎ ሜትር እየመራ ይሮጣል። ማሞ ይከተለዋል። ከሌሎች ሯጮች ርቀዋል። አበበ ቢቂላ በ17ቱ ኪሎ ሜትር ውስጥ ሶስተኛውን የወርቅ ሜዳይ በማራቶን ለኢትዮጵያና ለአፍሪካ እንደሚያስገኝ እየታመነ ነበር። በመሃል ታመመ። እግሩ አካባቢ አቋርጦ ወጣ። ማሞን ግን በርታ ማሞ እኔ አልቻልኩም ብሎት ነው የወጣው። ማሞ ቀጠለ ይሮጣል። አመልጧል በጣም። አሰልጣኙ ሲዩዲናዊ ኦኒኒሽ ከነን ማሞ ዛሬ ለኢትዮጵያ ጥሩ ስራ እንዳሉት እሱ ራሱ አጫውቶኛል። ማሞ ሮጠ። የሶስተኛውና የስድስተኛው አፍሪካ ዋንጫ እግር ኳስ ተጫዋቾች ከማሞ ጋር አብረው እየሮጡ በተለይ ሊገባ አካባቢ እጅግ ያበረታቱት ነበር። አብረው እየሮጡ ማሞ አሸነፈ ገባ። የሜክሲኮ አየር እጅግ በጣም እጅግ ጥሩ ነበር። ደስ የሚል ዙሪያውን በአበቦች በአረንጓዴ ቀለማት ደምቋል። ያን ጊዜ ነዋይ ደበበ የጥቅምት አበባ ነሻሉ አወድሽው አካሌም በሙሉ ብሎ እንኳ አልዘፈንም። እና በተፈጥሮ ውበት ያጌጠችው ሜክሲኮ ማሞ ወልዴን ለሶስተኛው የማራቶን ድል አበቃችው ማለት ነው። በዚህ በተፈጥሮ
ክቡራትና ክቡራን አድማጮች የንጉሴ አክሊሉ ዝግጅት በሌላ ዘገባ ይቀጥላል። የማጠቃለያ ዜና ላሰማችሁ። ለጠቅላይ ሚኒስትር አብይ አህመድ አመራር ድጋፍ ለመስጠት ግዙፍ ቁጥር ያላቸው ሰልፎች በባህር ዳር ከተማና በሌሎች 20 የአማራ ክልል ከተሞች ተካሂደዋል። ጠቅላይ ሚኒስትሩ ለወጣው ሕዝብ ምስጋና ማቅረባቸውን የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ በትዊተር አስታውቀዋል። የቴክሳሷ ዳላስ ከተማ ላይ የተዘጋጀው የዘንድሮው 35ኛው የሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ስነ ስርዓት ከጥቂት ሰዓታት በኋላ ይጀመራል። ቀደም ሲል እንደሰማችሁት አዲሱ አበበ እዚያው ነው ያለው።
እስካሁን ሁለት ግጥሚያዎች ተካሂደዋል። ቺካጎ ካልጋሪን፣ ሳንዲያጎ ላስ ቬጋስን 2-0 ያሸነፉበት፣ ሌሎች ቀሪ 5 ግጥሚያዎች ይደረጋሉ። የመክፈቻው በዓል ወደ 12 ሰዓት ገደማ ነው የሚካሄደው በኢትዮጵያ ሰዓት አቆጣጠር ሌሊት 78 ሰዓት ገደማ ይሆናል። የመጨረሻው መዝጊያው ላይ ዛሬ በዓሉ መክፈቻ ላይ ጨዋታቸውን የሚያደርጉት የመዝጊያ ጨዋታ መሆን ነው። ለዕለቱ ከአስተናጋጆቹ አንዱ የሆነው ኢትዮ ዳላስ ከሲያትል ባሮ ጋር የሚያደርጉት ነው። የክብር እንግዶች ዘንድሮ 3 ናቸው። ሻምበል አየለ መሐመድ ቦክሰኛው፣ እስክንድር ነጋ ጦማሪው፣ እንዲሁም ደግሞ አቶ አባይነ ደስታ የብሔራዊ ቡድን አሰልጣኝ የነበሩት የመካከለኛው ምስራቅ ዋንጫን የኢትዮጵያ ቡድን ሲያገኝ ያሰለጠኑት እሳቸው መሆናቸው ይታወቃል። ዘንድሮ ከሌላው ጊዜ የበለጠ ቁጥር ያለው ሕዝብ ወደ ዳላስ እንደሚመጣ ይጠበቃል። ለምን? የወቅቱን ሁኔታ ኢትዮጵያውያን ተገናኝተው የሚያወሩት እንዲህ አይነቱ ስብስብ ላይ ነው። ዘንድሮ ደግሞ ለጭውውት ለውይይት አመቺ ወቅት ነው ያለው ኢትዮጵያ ውስጥ እና ያን በተመለከተ የሰው ቁጥር በጣም ብዙ ነው። ትናንትና እንኳን በዋዜማው እጅግ በርካታ ሕዝብ ነበር የዳላስ ከተማ ያጨናነቀው እና የደመቀ ጨዋታ የደመቀ በዓል ይኖራል ብዬ ተስፋ አደርጋለሁ። ለማንኛውም ነገ ዘርዘር ያለ የበዓሉን አከፋፈትና ምን እንደተካሄደ በሰኞ ስፖርት ፕሮግራም ለማቅረብ ሞክራለሁ። አዲሱ አበበ ነኝ ለአሜሪካ ድምፅ ከዳላስ ቴክሳስ።
አመሰግናለሁ አዲሱ። ቴክኒሽያን ቢላንድ ሬዴ፣ የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው፣ እኔም ሶሎሞን አባትንን አብረናችሁ ያመሸ ነው። ጤና ይስጥልኝ። በደህና አደሩ። በእኛ በኩል
የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየለቱ ከምሽቱ 3 እስከ 4 ሰዓት በ19ና በ25 ሜትር ባንድ እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ።
ነገ ሰኞ ከሚሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬ ጋር በዚሁ እንሰናበታለን።